ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የአይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 11 ናስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ ሁለተኛ እትም ጥቅምት 2007 አመተ ምህረት። ክፍል 11 مراف أسرادت عين بموت وتمج معكل كهتا تدل نباتشو كهلو مواشاوش هلو ولتو يزانا واشاوش بمن نيوم رغت يبلتو نبرو تباب يونا يامسا متر مالفيا ولتو نميات جنان ياتشوال وچكالو يامد كمرنا وطلقمو يميتا يوتن كفاروش ساي واشاوشو كتب تجمرو سووشينو رباتشون دنبر ماستوال يتشالال يما كفريانا يما روك الصوش بيتا تربوت دنجاج لاي مايتم يتشالال يتلقو واشا مقبيع كفيالة عراودا لو سفيات درش كفلي عمرال وستوني سنقر يمينة رودم تلق يدرو بيتا كريستيان الدرش يالو نبر يمي أفنسلو بسوس تبكول ودوج يميوز دو مالفي عود شالو رزمتا اتشو تدمرو انت كيلومتر يمولال يتكفروا كفلوج كيس بيكي بوتاوشنا تربوش تايالو كان نزيم بتجماري ولولولا يتكفروا قرقواروش منبرو وهلا قرقواروش بزاتي هلو يقبسنا ياتر تمرانيتا ولياو اوتتا كتكالان بلان واشاوستم يمنشوها نبر بيتنكاكي لتتكم البت عندشي لميون سو يبقى نبر يكبت ما داري او راسو اسر كبتوش ما تادري جلال كدنقاي يتطرب يكبت ما بيام نبرو يتنافقو انكل فرجم جزيال قويم بشيوش يمي قوترو قنچوش ناتو هانوش بكو ما چنو يبلون وچ ما تنيات دغمو الچالنم بردو هايلن يانبر برتلسم عليازنم سهاي دو تاج አውሮፕላኑ ቹለተለም በደውትራቸው መምጣታቸው አስተዋቆ ጥቂት ከታሏቸው የፈንጂ ቦምቦች ውጭ የሳት ቦምቦችን በመጣል ነው ያተኮሩት አካባቢው በሙሉ በሳት ይንፎኮፎክ ጀመር ይዘዲያቸው የሚሰራ ሆኖ ተገኘ ማንም ሰው በመቆየት ከብቱ በርሃብ ሲሞት ማየት አልፈለገም ስለዚህ በዚህ ሁኔታ ብቻ ጠላትን ለመቋቋም ያሰምነው እቅድ በሙሉ ተበላሸ ያለን አማራጭ መከተል ብቻ ነበር ከተቻለ በተከዜ ሸለቆ ማዶ ሆነን ራሳችንን መከላከል ነው እንግዲህ ትግራይን እንዳጣነው አድርገን መቀበል ነበርብን ሁኔታዎች እዚህ ደረጃ ሲደርሱ ጣሊያኖቹ የትግራይን መሬት በመውሰዳቸው የሰላም ካሳ ነው ብለው ቢረኩና ቢበቃቸው አንድ ነገር ነበር ፀሐይ እንደጠለቀች ማምሻውን ባለ ብዙ ሞተር ቦምብ ጣይ አውሮፕላኖች ከደቡብ ተነስተው እኛን አልፈው ሲበሩ አየን። ወዲያውኑ ሁለት ታዋቂ አውሮፕላኖች ጎን ለጎን በሰዓት 400 ኪሎ ሜትር በሚሆን ፍጥነት እየተጣደፉ ከነፉ። ለምን? ቆየት ብሎ አመሻሽ ላይ ያን ቀን በእኩለ ቀን ጣሊያኖቹ ፊት ፊት በመስመር የሚጓዘውን መንገደኛ የተከዜ መሻገሪያ ላይ እንደደበደቡት ሰማን። ውጤቱም እንደተባለው ከሆነ አስተቃቂ ነበር ለነገ ለብዙሃን ጭፍጨፋና ለቂት ዝግጅት እየተደረገ መሆኑ ግልጽ ሆነ ንዛቷጊ አውሮፕላኖች እየተጣደፉ የሄዱበት ምክንያት ግልጽ ሆነልን በጊዜ ሪፖርት አቅርበው ወዲያውኑ ትዕዛዝ እንዲሰጥና አውሮፕላኖቹ በነጋታው ቦምብ እንዲጭኑ ነበር በነሱ ቤት እነዚህ የጫካ ሰዎች እንዳይት በየቦታው ተደብቀው ስለነበር ያ የተጣለው ሁሉ ቦምብና የጠፋው ነዳጅ እስካሁን ድረስ በከንቱ ነበር። አሁን ግን ያለምንም መከላከያ ወጥመድ ውስጥ ገብተዋል። ከዚህ የበለጠ ጥሩ አጋጣሚ ሲኖራል ብሎ የሚመኛለ በሚቀጥለው ቀን ቦምቦች በከንቱ አይወድቁም ምክንያቱም መረጃ ቀባዮቻችን እንደነገሩን ከሆነ ከዛና ጀምሮ ተከዜ ሸለቆ ማዶ ድረስ ያለው መንገድ መላውሻ በሌለው የሰዎችና የእንስሳት መንገደኞች ተጨናንቋል። በሌሊት እያንዳንዱ ሰው በሚቻል ፍጥነት ወንዙን መሻገር ይፈልጋል። እኛም ብንሆን ተመሳሳይ ፍላጎት ስለነበረን ማለፍ የማይቻለውን ዋና ቀጥተኛ መንገድ ትተን ወደ ተከዜ የሚወስድ ዙሪያ ጥምዝ መንገድ እንድንወስድ ሆነ። በፍጥነት እርምጃ ከተጓዝን ቦታው ላይ ልክ እኩለ ሌሊት እንደደለፈ እንደምንደርስም ገምተናል። የሚያጣልል ተስፋ አሰቤው ከማላውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንድ ከደረገ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ ተሰወረ። የሚያጣልል ተስፋ አስቤው ከማውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ካንድ ከደረቀ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ ተሰወረ። ያገኘነው ገበሬ መንገድ አመላከተን፣ ግን ወዲያው አሳስቶ ወዳልሆነ ቦታ እንደመራን ገባን። ወደ ኋላ ተመልሰን ትክክለኛውን መንገድ ማግኘት አማራጭ የሌለው ነገር ነበር። ያን ቀን ማታ በዚያ መንገድ የተቆመን ገበሬ ቤት በእሳት ሲጋይ ቂም በቀላቸውን በመወጣታቸው ደስ ያላቸው ሰዎች ነበሩ። ቆሽሽ ብለን በላብና ከዛፎችና ከቁጥቋጦች ጋር እየተጋፋን ስንመጣ ከለበስነው ጥላሸት ጋር ከጧቱ 11 ሰዓት ሲሆን ተከዜ ሸለቆ ደረስ። ሸለቆው የላቲን ፊደል ቪ ቅርጽ ያለው ሆኖ ወደ ታች 1000 ሜትር ጥልቀት አለው። ከታች ደግሞ የወለሉ የጎን ስፋት ከ10 ሜትር አይበልጥም ነበር። መንገዱ ቁልቁለታማ በሆነ የተሸረሸረ አለት ላይ በጎንና በጎን ቀጥ ባለ ግድግዳ ታጅቦ ወዲያው ይታጠፍና 30 ሜትር ስፋት ወዳለውና 1 ሜትር ጥልቀት ወዳለው ወንዝ ውሃ ይወርዳል። በዚህ ቦታ ላይ የደከማቸው ሰዎችና እንስሳት ተጨናንቀው በፍጥነት ይጓዛሉ። መንገዱም ቁልቁል ነው። ከወንዙ ማዶ ደግሞ ቀጠን ባለ መስመር አነስ ያለ የሰው ቁጥር እየተንፏቀቀ በገደሉና በጠባብና በጠመዝማዛው መንገድ ላይ ሲወጣ ይታያል። ከታች ከወንዙ ዳርቻ ከጩኸት ጋር የተኩስ ድምፅ ይሰማል። ከመሻገሪያው ቦታ አካባቢ ያሉ አዞዎችን ለማስፈራራትና ለማሸሽ ነበር። ፈዘዝ ባለው በጠዋት ብርሃን የሚታየው አስፈሪና አስጠቃቂ ትዕይንት ከዳንቴ ዲቫይን ኮሜዲ መጽሐፍ ውስጥ ከተጻፈው የገሃነም ትዕይንት ጋር ይመሳሰላል። በጥቂት ጊዜም የስንፍናና የመሸነፍ ስሜት ተሰማኝ። ያለኝ ጉልበት በወንዙ ማዶ ያለውን ገደል ለመውጣት ያስለኝ ይሆን? እንዲያው ትንሽ አረፍ ማለት ብችል። ሐኪም፣ እዛ ትቆም ና፣ አብረህን ሂድ፣ የምናባክነው ጊዜ የለም። ጥሪው ከደጃዝማች ስለነበር ወዲያውኑ አነቃቃኝ። ደጃዝማች ከአንድ የጭነት ከብት ኮርቻ በጎራዳያቸው ማንገቻ የሚሆን ቀበቶ በጥንቃቄ ከቆረጡ በኋላ ቅርጫቶችን አነሱና ለወታደሮች እንዲሸከሙ ሰጡ። ወደ እኔ ዞር ብለውም ቢያንስ ቢያንስ ለዛሬ የምንበላው ምግብ አለ ና አሉኝ። ከጭነት በቅሏችን አንዱ ተገኘ። ረሃባችንን ለማስታገስ እድል መገኘቱ ሁሉንም ነገር ብሩህ ተስፋ ሰጠው። ነገር ግን የደጃዝማችን ትዕዛዝ መከተል ማለት ደግሞ ሌላ ጣጣ ነበር። የኔ የግል ሰራተኛ ስለጠፋብኝ የራሴን በቅሎ ራሴ መምራት ነበረብኝ። ቀጥ ባለው የቁልቁለት መንገድ መጋለብ አይቻልም ነበር። በቅሎዋን በልጓሙ የጎተትኩ ስሄድ በቀጠነው ሰውነቷ እንኳ ስትስበኝ የምጎተትበት ክንዴ ከመታጠፊያው ወልቆ የወጣ ነበር የመሰለኝ። በቅሎዋን እየጎተትኩ ደግሞ ባለኝ ኃይል በሙሉ ፊት ለፊቴ ያሉ ሰዎችንና አመፀኛ እንስሳቶችን እየተጋፋው ማለፍ ነበረብኝ። ሳስተውል ከጓደኞቼ ተነጥዬ ብቻዬን ቀርቻለሁ። ቀስ ብዬ እየተሳብ ከወንዙ ለመድረስ አጋማሽ መንገድ ላይ ደረስኩ። እዛ ስደርስ ደግሞ መንገዱ ሙሉ በሙሉ በራስ እምሩ ሰዎች ተዘግቷል። ሰዎቹም ሊያሳልፉኝ አልፈቀዱም። የእኛ ሰዎች ቢሆኑ ኖሮ ያሳልፉኝ ነበር። አመፀኛዋ በቅሎ ወደ ኋላ እየሳበችኝ እጃቻ እያሌውንና አሽከሮቻቸውን ልደርስባቸው እንደማልችል ግልጽ ሆነልኝ። ፀሐይ መውጫም እየተቃረበ ነበር። በዛ ሰዓት ውስጥ ከጓደኞቼ ጋር ካልተደባለኩ በአደጋ ጊዜ የሚደርስልኝ ሰው የለም። ስለዚህ በቅሎዋን እንደ ድሏት ሁን ብዬ ለቀኳት። በጠመዝማዛው መንገድ ካንዱ መጣጣፊያ ወደ ሌላው መጣጣፊያ እየዘለቁ ቁልቁል ወረድ ቀስ ይያልኩም ብዙ መንገድ ሸፈንኩ በላብና ባዋራ ተሸፈኜ የሚያስቅ ፊት ሳላሳይ ያልቀረሁም ምክንያቱም ባለፍኩ ቁጥር ሰዎች እየሳቁ ተመልከቱት ይሉ ነበር አንድ ቦታ ላይ ስደርስ 9 ሜትር ከፍታ ያለው ጉብታ ላይ ስዘል ድንገት ጠመንጃውን እያቀባበለ የሚጮህ ሰው ድምጽ ሰማሁ ያውና ነጭ ሰው እየዘለለ ነው እንዳያመልጥ ገና ሽጉጤን መዝጄ ዞር ከማለቴ በፊት ወዳጅ ያቶ ማሞ ሊረዳኝ ሲጣደፍ መጣ መጀመሪያ ሰውየው ላይ ድንጋይ ወረወረበት ከዛም ነጎድጓድ በመሰለ ድምጽ ስነካውና መሞቻህ ነው ህይወቴን አተረፈልኝ አለበለዚያ በምንም መንገድ ራሴን መከላከል አልችልም ነበር ራስና ደጃዝማች በየበኩላቸው ልክ ውሃውን ሊያቋርጡ ሲሉ ደረስኩባቸውና ለደጃቻ ያያሌው የምጋልበው ከብት እንደሌለኝ ተናገርኩ በመልከት ከወጣቱ የወንድማቸው ልጅ ኋላ እንድፈናጠጥ አሳዩኝ የነበረኝ ጉልበት በሙሉ ተሟጦ ነበር ትንፋሽም እያጠረኝ ልቤ በፍጥነት እየመታ የሚንቀጠቀጡ ጉልበቶቼ ሰውነቴን መሸከም አቅቷቸው ነበር ጆሮቼ ደንቁረዋል አፌና ጉሮሮዬ ባዋራ ተሞልቷል እዚህ የባሰ ደግሞ የውሃ ጥሙ ያቃጠለኝ ነበር እንደምንም ታግዬ በክሎዋ ላይ ወጣሁ ወንዙ ውሃ መሃል ስንጓዝ ቀዝቀዛውን የወንዙን ውሃ መጠጣት የምችል መሰለኝ ደግሜ አጎንብሼ በእጄ ውሃውን ለማፈስ ያደረግኩት ሙከራ አልተሳካም በፍጥነት የሚወርደው ውሃ ደግሞ ያዞረኝ ጀመር ይህን የተመለከተና ችግሬን ያየ ወታደር የምጠጣው ውሃ በቀል ሰጠኝ ሁለት ሆዳቸው የተቀደደ የሞቱ በቅሎች ወንዙ ውስጥ ነበሩ ነገር ግን የተጣውት ውሃ ጉሮሮዬን ስላረጠበልኝ ከመጀመሪያው አሰቃቂ ነገር በማየቴ ሰውነቴን ሲያንቀጠቅጠው የነበረውን ሁኔታ አስረሳኝ የሞተር ድምፅ መስማት ስንጀምር ገና የወንዙ ማዶ እንኳ አልደረስንም ደጃዝማች ለጥቂት ሰከንዶች ቆም አሉና ዙሪያውን ካዩ በኋላ ተከተሉኝ በሚል ድምፅ ተመለሱ ተመልሰው ወደ መጣንበት ሄዱና 100 ሜትሮች የሚሆን መንገድ ቁልቁል በወንዙ ከሄድን በኋላ ከበሎክሎቹ እንድንወርድ ትዕዛዝ ተሰጠ በፍጥነት ሁኔታዎችን በማስተዋል ችሎታቸው ከገደሉ ግድግዳ ወደፊት ወጣ ያሉ 100 ሜትሮች ርዝመት ያላቸው አለት አይተው ነበር እኛም በዚህ ወጣ ባለው አለት ስር ተጠለልን ነተም ድንጋዮች ተበሰብንና ግማሽ ሜትር ከፍታ ያለው መከለያ ሰራን መጠለያው ሰፊ አልነበረም ተጨናንቀን 8 ሰዎች ብቻ ነው መያዝ የሚችለው ሌሎቹ ተበትነው በየራሳቸው መጠለያው ወይም መደበቂያ መፈለግ ነበረባቸው ከፊት ለፊታችንና ከጎን የሰራነው የድንጋይ ካባ መከለያ ስለሆነ ተረጋግተናል ዋናው መጠለያ ግን ባናታችን ላይ ወጣ ብሎ እንደ ጣራ የሚሸፍነን አለት ነው ወደ መደበቂያ ቦታችን ለመግባት እንኳን በቂ ጊዜ ሳናገኝ 14 ባለ 3 ሞተር አውሮፕላኖች ተቃረቡ ቀስ እያሉ በሸለቆው ላይ ይበሩ ጀመር ጭልፊቶች ለመሰየም እንኳን ጆፊያ ሞራ ሳይሻል አይቀርም የሚያድኑትን በደንብ ያውቃሉ ምንም አምለጫ አልነበረም ዘመንስ ግዳዮቻቸው ገና በሞት ፍርሃት ሲጠማዘዙ ማየቱን እንኳ አያስደስታቸው ለመጨረሻም በደቡብ በኩል በመካከላቸው የሚበቃ ክፍተት ፈጥረው በመስመር መጡ መሪያቸው አንድ ቦምብ በደቡብ ከፍታ ላይ ሌላ ደግሞ መካከል ላይ እንደገናም ሶስተኛ በሰሜን አቅጣጫ ከፍታ ላይ ጣለ ሁሉም መንገዱ ላይ ወደቁ አላማውም እሱ ነበር መንገዱ ለመተላለፊያ እንደማይሆን ማድረግ ያ መግቢያ ወይም መተዋወቂያ ነበር ከዚያ በኋላ ሁሉም በየተራ ይመጡ ጀመር። ቦምብ በቦምብ እየተከታተለ ከ14ቱ አውሮፕላኖች ይወርድ ጀመር። 2 ኪሎ ሜትር ርዝመት በማይሞላ ቦታና በሰዎችና በእንስሳት በተጨናነቀ መንገድ ላይ በሚያስፈራ ሁኔታ ኢላማው ትክክል ነበር የሚያርፈው። በሸለቆው ከመነጥረው የገደል ማሚቶ ጋራ ጆሮ የሚያደነቁር ድምጽ ነበር። ልብ የሚያስጨንቅ የህፃናትና የሴቶች ህይወት ከዚያም በሽዎች የሚቆጠሩ ሰዎች ድምጽ ወደ ላይ ወደ መንግስተ ሰማያት ሲማጸኑ ይስማል። ክርስቶስ ፈጣሪ እባክህ ምሕረቱን አውርድልን። አሰቃቂ ኢሰብአዊ ስልጣኔ እኛም በሰራነው ግንብ ጀርባ ስር ተንቆራጥተን መደበቅ ነበረብን። ድንጋይና የቦምብ ፍንጣሪዎች በሚያስገርም ፍጥነት እያፏጩ ወደ መጠለያችን ይመጡ ነበር። ጭስና ዋራ መተንፈሻችንን ስለዘጋው ያደረግነው ጭምብልን ለማውለቅ ተገደድ። የማይቻል ድካም ይሰማን ጀመር። በነበረን የሰውነት አቀማመጥ ምክንያት መጋጠሚያዎቻችን ላይ ቁርጥማት ጀመረን። ወዲያውኑ የሸለቆው ግማሹ በጨለማ ተዋጠ። ፀሐይዋ ጥቅጥቅ ባለ አዋራና ጭስ ተጋርዳለች። የወንዙ ውሃ ከተራራ የወጣ ፍል ውሃ ይመስል መጨስ ጀመረ። ሙቀቱ የሚቻል አልነበረም። ሁሉም ነገር የቃጠሎ ሽታ ነው የነበረው። ከጥቂት ደቂቃዎች በኋላ አውሎ ነፋስ ተነሳ። በፍጥነት እየጋለ የመጣው የአካባቢው ሙቀት የአየር ማዕበል መፍጠር ጀምሮ ስለነበር አውሮፕላኖቹ ተመልሰው ጠፉ። ለሰዎቹ ጸሎታቸው መልስ አገኘ። በተረፈው ቀን የሚመጡት አውሮፕላኖች ተመልካቾች ብቻ ነበሩ። መንገደኛው ሐሳቡን ሳይቀይር ቀጥታ ወደ ቤቱ ብቻ የሚጓዝ መሆኑን ማረጋገጥ ፈልገዋል። እልቂት በዛን ቀን ለደረሰው የቦምብ ድብደባ ምናልባትም የሚስማማው ቃል መሆን አለበት። ግማሽ ሰዓት ያህል እንኳን አልቆየም። ነገር ግን ጦሩ የሞት አይቀጡ ቅጣት ነው የደረሰበት። ከዚህ በኋላ ማንም በጭራሽ ጣሊያኖች ላይ ሙከራ አያደርግም። የባዶሊዮ ስሌት ነበር። አሰቃቂና ኢሰብአዊ ያም ሆኖ ምሕረት የለሽ በሆነ ሁኔታ ስሌቱ ትክክለኛ ነበር። የደከመው ወኔና ስሜት በጠቅላላ በእነዚህ የነጎድጓድና የመብረቅ አምላኮች ፍራቻና አክብሮት ተተካ። የራስ እምሩና የደጃች አያሌው ጦር ያለምንም ጥርጥር ተሸነፈ። በግድያው ቦታ የሚታየውን መግለጽ የሚያዳግት አሳዛኝ ነገር ነው። የቆሰሉ ሰዎች ውሃ ውስጥ ወይም ዳርቻው ላይ ተቀምጠዋል። አንዳንዶቹ ጥማቸውን ለመቁረጥ ይሞክራሉ። ሌሎች ደግሞ በአፈርና በረጋ ደም የተሸፈነውን ቁስላቸውን ያጥባሉ። በዚህም በዚያም የተበጣጠሰ የሰው አስከሬን ይታያል። ውሃ ውስጥ ደግሞ የመቱ በቅሎዎች ከነሸክማቸው ወይም ያለሸክማቸው ወድቀው ይታያሉ። በጠቅላላው መንገዱ ላይም ተመሳሳይ ሁኔታ ነው የሚታየው። ልብ የሚያስጨንቅ የእርዳታ ጸሎትም ይሰማል። የጦሩ ሙሉ ስንቅ ተደምስሷል። በየመገዱ የዱቄት ክምር፣ ማር፣ ቅቤ፣ እህል የማብሰያ ዕቃዎች፣ ልብሶች ተበትነው ይታያሉ። ባዶ ሳጥኖችም ቢሆን በሳት እየነደዱ አብረው ተበትነዋል። የሞቱ በቅሎች፣ ፈረሶችና አህዮች ክምር አልፎ አልፎ ከሚታይ የሰዎች አስከሬን ጋር ተደባልቆ ከገደሉ ስር ይታያል። አንዳንድ እንስሶች መንከባደር ሲጀምሩ፣ ሌሎችንም ይዘው ሲወርዱ እንደ ናዳ ፈጥረው ታች ዝቅ ያለ ቦታ ላይ ሲደርስ ነው የቆመው። አንድ የበታች መኮንንና ጥቂቶች ወታደሮቹ ፊታቸው በሸማ ተሸፍኖ ከዛፍ ግንድ ተጠግተው ተደግፈዋል። ሁሉም የሞቱ ነበሩ። ቆንጆ የሆነች ሴት ድንጋይ ተደግፋ ተቀምጣለች። ያደረገችው ጥቁር ባርኔጣ የትልቅ ሰው ቤተሰብ መሆኗን ያስታውቃል። እንዳመድ የገረጣው ፊቷና የጎደጎዱ ዓይኖቿ ያሳለፈችውን መከራ ይገልጻሉ። ምን ሆነች ነው ተብላ ስትጠየቅ ቀሚሷን ነበር የምትገልበው። ግራ እግሯ ከጉልበቷ በታች ተገንጥሎ የለም። ደም እንዳይፈስ ጭኗ በመቀነት ጥብቅ ብሎ ታስሯል። ጓደኞቿ የሉም። من عرباتم النسوم موتو يهونال باباتو عسكرين عدقب تتمتا تانوالج عين يميايون ينهلو السكاك ايتا ماننو مغلس ميجلاو زبالجيو جاقات عميون بمتاكم بوم بمتالبت جيزي كمي باتتنو چنطوش لاي ود ودكاوتشن يساركو نبار جنزب هنا ويم جنزب نتكي هنا نقات مجمريا يوستدال دمي بالوك هنا زوچو لمسرق سيشامو ارسبرسي تقوكوسو نبار راسن مرو ينبراتشون خلوم نقرنو ياتود لبساتشو كالباتشو ليلاون چمرو يترفاتشو خاياو لتشيبر يلم جز ما چاییاری و دگمو امستشی مارتریزا برننا دیلو چم نگروش تفتو بچوال انیم بون یه راسم مروت آنو یه در رسب بی یه نبرین کلو نگر مدانی تو چن چم رو به ساس نو یه تکات طلب بی یه نبرین هاشی لیرهیم هیدوال بسه چم ماری متکیلی لچو سمانی سدست یه فوتو فیلموچ تلک ماستاوشا مسافیا یه منگدن نای منی تالف سوچی لیلو چنم چم رو አሁን ያለኝ የረበስኩት ልብስ ብቻ ነው ከዚህ ሁሉ ግን ትንሽ ማስተዋሻዬና መጻፍ ቅዱሴን ማዳን ችያለሁ ምዕራፍ ሃያ በሰሜን ተራሮች ላይ ወደ ላይ ፈጥ ወዳሉት በደመና በተሸፈኑት ወደ ሰሜን ተራሮች አናቶች ሽሽቱ ቀጠለ። አሁን ተዛዙን የሚሰጡት ተራዎቹ ሰዎች ናቸው። የጦሩ አዛዦች ያለምንም ስልጣን መከተል ብቻ ነበረባቸው። ለደህንነትም ሲባል አዛዦቹ በማታ ብቻ ነበር የሚጓዙት። አውሮፕላኖቹ የቅስቀሳ ወረቀቶች በተከታታይ ይበትኑ ነበር። በወረቀቱም ጣሊያኖቹ ከተራው ህዝብ ጋር ምንም አይነት ጠብ እንደሌላቸው ይገልጹ ነበር። መቅጣት የሚፈልጉት የንጉሱ ተከታዮች የሆኑትንና ገበሬውን የሚያስቀዩትን የጦር መኮንኖችን ብቻ ነው። ስለዚህ ተራው ሰው ወደ ጅቤቱ ባስቸኳይ እንዲመለስ ተግሳጽን ይሰጡ ነበር። ይህንን ትእዛዝ ከተቀበሉ ከድብደባ ይድኑ ነበር። ከዚያ በኋላ የቦምብ ድብደባው በጣም አልፎ አልፎ ነበር የሚካሄደው። ቦምብም የሚጣለው አንድ ካምፕ ከአንድ ቀን በላይ የሚቆይ ከሆነ ጥርጣሬ ካለ ነው። ያም ሆኖ ግን አውሮፕላኖቹ ከፊት ለፊት ከሚሸሸው ሰው መንገድ ዳርና ዳር የሚገኘውን ሳር በሙሉ በእሳት ያቃጠሉት ነበር። መንገዳችንም በረሃብና በድካም ምክንያት የሞቱ በመቶዎች የሚቆጠሩ ፈረሶች ይታይበታል። ከአበር ተራራ ስር ለሁለት ቀናት አቆም። ማምሻውን በመጣ ዜና የጣሊያኖች ሬጅመንት እኛ ያቋረጥን ቀን ተከዜን ማቋረጡን ሰማን። ነገር ግን ከኛ ዝቅ ብሎ ነው የተሻገሩት። አሁን ደግሞ ወደ ዳባት እየተጓዙ መሆናቸውን ሰማን። ራስምሩ ወደ ግንባር ሲመጡ ይዘው የመጡትን መንገድ ይዘው ነው ወደ ዳባት የሄዱት። የካምፕ ሳታቸውን ከታች ከረባዳው መሬት በምዕራብ በኩል 15 ኪሎ ሜትር በማይሞላ ርቀት ማየት እንችል ነበር። በጣም ተዝናንተናል። ምንም እንግዳ በሆነ በጠላት ቦታ ቢሆኑም ማን ቀድሞ ዳባት ይደርሳል በሚል እየተፎካከሩ ነበር። ራስምሩ ጣሊያኖችን ለማዘግየት ማጥቃት ፈልገው ነበር። ነገር ግን ወታደሮቻቸው ፊት ለፊት ትእዛዙን እንደማይቀበሉ አስታወቁ። እንደ ወታደሮቹ ግዛቱ የደጃዝማች አያሌው ስለሆነ መከላከል ኃላፊነቱ የእሳቸው እንጂ የነሱ አይደለም። ወደ ቤታቸው በተቻለ መጠን በፍጥነት መመለስ ስለወሰኑ ራስ እምሩ ከፈለጉ መከተል አለዚያም መቅረት ይችላሉ። በሌላ በኩል ጀጨ ያሪው በሶስት ፊታውራሪዎች የሚመራ 500 ወታደሮች ማሰባሰብ ይችላል ነበር። ዘዛዙም በማታ ቀላትን በማጥቃትና በመረበሽ ወደ ኋላ መመለስ እንዲያስብ ለማድረግ ነበር። በተጨማሪም ወታደሮቹ ገበሬዎች ቀላት እንዲራብ ለማድረግ ቤታቸውን ባዶ እንዲያደርጉ ይገፋፉ ነበር። ለሰማነው ከሆነ ቀላት ስንቀሳይዝ ነው የተንቀሳቀሰው። የሚፈልገውን ነገርም ከገበሬዎች እየገዛ ነበር። አንድ ቀን ማለፈ። ሁለተኛው ቀን ከሰዓት በኋላ አንደኛው ፊታውራሪ ከ30 ሰዎች ጋር ተመለሱ። ወንያቸው የወደቀ ይመስላሉ። ምን ተፈጠረ? ሁለቱ ፊታውራሪዎች የኛ ማጥቃት ተስፋ የሌለው ነገር ነው ብለው ከቀረው ጦር ጋር ከጣሊያኖቹ ጋር ተደባልቀዋል። ይህ የመጀመሪያ ክዳት ነበር። ደጃዝማች አያሌው ላይ ከፍተኛ የሐዘን ስሜት ነው የፈጠረው። የዚህ ላይ በቃ ደግሞ በደረሳቸው ደብዳቤ በዳባት የገበያ ቦታውና የገብርኤል ቤተክርስቲያን ባየር ድብደባ ወድመዋል። ከዚያ ቀን በኋላ ደጃች አያሌው እንደ ድሯቸው አልሆኑም። ከዚህ ቀደም ተጫዋችና ተደባላቂ የነበሩት ሰው ዝምተኛና ቀስተኛ ሆነዋል። ጸጉራቸው አልፎ አልፎ ሽበት የነበረበት በጥቂት ቀናት ውስጥ ተቀየረ፣ በሙሉ ነጭ ሆነ። ይህ ሁሉ ችግር እያለ ሁሉም ነገር አለቀለት የሚለውን አስተሳሰብ ግን አልተቀበሉትም። ውሳኔውም በተቻለ ፍጥነት ከዳባት 30 ኪሎ ሜትር ርቀት ወደሚገኘው የደጋው ከተማ ወደ ደባርቅ እንድንሄድ፣ መንገዱም ለማለፍ አስቸጋሪ በሆነው በሊማሊሞ ገደል በኩል እንዲሆን፣ ምክንያቱም ጣሊያኖቹም ማለት የፈለጉት በዚሁ በሊማሊሞ በኩል ስለሆነ ነበር። የዚህ ማለፊያ ለ50 ሜትር የሚሆን ቦታ ላይ በጣም ጠባብ ስለነበር የተጫነ አህያ ማለፍ አይችልም ነበር። እዛ ቦታ ላይ በጥቂቱ በመቶ የሚቆጠሩ ሰዎች ቦታ ይዘው ለማለፍ የሚሞክረውን ማንኛውንም ጠላት እንዲያስቆሙ ታሰበ። ትዕዛዙም ለፊታውራሪ ተሻገር ተሰጠና ወታደሮች ይዘው በአስቸኳይ ወደ ሊማሊሞ ማለፊያ እንዲሄዱ ነበር። ከአየር ድብደባ የሚከላከሉበት መጠለያ እንዲያዘጋጁ፣ በተጨማሪም ጠመንጃ መደገኛ ጉድቦች እንዲቆፈሩና ወደ ረባዳው መሬት አቅጣጫ ሁለት ቦታ ላይ ግንብ እንዲገነባ ተወሰነ። በዚህ ጊዜ እኛም በአስቸጋሪ ሁኔታ ወደ ላይ ወደ ተራሮች መውጣት ቀጠል። ሁልጊዜ ወደ ላይ መውጣት ነው። አየሩም በየቀኑ እየቀዘቀዘና እየቀለለ ይሄዳል። መያዝ የቻልነውን ወሰን ከነ ልብሳችንም እንተኛ ነበር። ምንም ነገር አልነበረንም። የቅማል ነገር እንዴት ነው ብሎ ሰው ሊጠይቅ ይችላል። አዎ ቅማል ነበር። እነዚህ ትንንሽ ተባዮች ሰዎችን እንደዚህ ያሰቃያሉ ብዬ ገምቼ አላውቅም። የሚገርም ነው። በአንድ ወቅት በአውሮፓ የነበሩ መርማሪዎች ቅማሎችን ሰው ለማሰቃየት አለመጠቀማቸው። ስንት እንቅልፍ ያጣሁባቸው ማታዎች ነበሩ። በበሉኝ ቁጥር እንደ ሕፃን ልጅ ያስለቅሱኝ ነበር። በማከክ ብዛት ቆዳዬ ተልጦና ቆስሎም ነበር። ለመጋቢት ሶስት ለማስታወሻዬ የሚቀጥሉትን ቃላት ስጽፍ ስለ ቅማሎቹ እያሰብኩ ነበር። ከየካቲት 23 ውጊያ በኋላ ከፍተኛ ስቃይ ነው የደረሰብኝ። አሁንስ ሁሉም ነገር ደክሞኛል። ምን አለ ማቆሚያ ቢኖረው? አንድ ቀን አቶ ማሞ ወደ ዋሻችን መጣ። በጣም የተጨነቀ ይመስላል። ልጅ አጸደ ለሁለት ቀናት አልታየችም። የራስም ምሩ ሰዎች ሰርቀዋታል ብሎ እርግጠኛ ነበር። ምክንያቱም በዚያ በመበታተኑ ጊዜ በአንዳንድ የራስም ምሩ ወታደሮች ዘንድ ፈረስ በቅሎና አገልጋዮች መስረቅ የተለመደ ነገር ሆኗል። ሐሳባቸውም በየትውልድ ቦታቸው ተመልሰው ሲገቡ ለመሸጥ ነው። እሷን እንዴት እንደምንፈልግ እየተነጋገርን እያለን አንድ ወታደር ይዟት መጣ። እንደ ወታደሩ አገላለጽ አንድ ቀን በንጋቱ ገና ጨለማ እንደሆነ አጸደን በእንቅልፍ ልቧ ወደ እሱ ስትመጣ ያያታል። ከንዷን ሲጨብጥ ነቃች። ዘንግታም ነበር። ነገር ግን የማስታወስ ችሎታዋ እንደጠፋ ይረዳል። ልጅቷ የራሷን ስም ሆነ የወላጆቿን ስም ማስታወስ አልቻለችም። ያን ቀን ብቻ የሚያውቃት ሰው መጥቶ የአባቷን ስም ሲጠራ ማስታወስ ጀመረች። መልካም ያጠሩ ነገር ነበር። እዚያ ውጭ ግን በዚህ በማይረሳ መከራ ቀን አንድ ጣጣ በሌላ ጣጣ ይተካ ነበር። ፈጠነ በጣም ታመመ። የያዘው በሽታ ደግሞ የሚያገረሽ ተስቦ መሰለኝ። መድኃኒት አልነበረኝም። በዚህ ያልሆነ ቦታ ደግሞ ጥየው አልሄድም። ደጃዝማች አንድ ከተከዜ ጨፍጨፋ የተረፈች በካምፑስ ያለችዋን ብቸኛ በቅሎ ላኩልኝ። እኔም ፈጠነን አሳፈርኩባት። መንገድ በጀመርን ቁጥር የትኩሳት ቅዠት ውስጥ ስለነበር እንዳይወድቅ ከኮርቻው ጋር በደንብ መታሰር ነበረበት። መንገዱ በቀጥታ በስሜን ተራሮች በኩል ነው የሚወስደው። ሲያደናቅፈኝ በአይኔ ብልሽታ ማየት ጀመርኩ። ጉልበቶችም ሊከዱኝ ያሰቡ ይመስላል። የምግብ እጥረት ከቅማሎቹ ደም መምጠት ጋር ያለኝን አቅም በሙሉ አዳክሞታል። ከብዙ ቀናት በኋላ ከታች ከተከዜ ሸለቆ ከባህር ወለል 900 ሜትር ከሆነ ቦታ ጀምረን ወደ ላይ ከባህር ወለል 4000 ሜትር ከፍታ በላይ ወጥተናል። እዚህ ላይ ባለ ግርማ ሞገሱ ቧሂት በ4600 ሜትር ከፍታ ላይ ይገኛል። ከብዙ ዓመታት በፊት ይህ ተራራ በወንድሜ በዋልደማርና በጂኦሎጂስቱ ዶክተር ኤሪክ ኔልሰን ድል ተደርጓል። ሁለቱ በኢትዮጵያ ከፍተኛው ተራራ ላይ እግራቸውን ለማሳረፍ የመጀመሪያዎቹ አውሮፓውያን ነበሩ። ኩርምትምት ብዬ ቁጭ ስልና በበረዶ የተሸፈነውን የተራራውን ነጭ አናት ስመለከት የቫይኪንግ ትውልድ ያላቸው ስዊድናውያኑ እንደ ወንድሜና ዶክተሩ ያሉ ጠንካራ ሰዎች ናቸው እንዲህ ያለውን ነገር መፈጸም የሚችሉት አልኩኝ። ሌላ ሰው ተራራው ጫፍ ድረስ ለመውጣት ገና መቆየት አለበት ብዬ አሰብኩ። ስዊድን ለዘላለም ትኖር። ይህ ግርማ ሞገስ ያለው አስደናቂ እይታ መንፈስን የማደስ ስሜትም ይፈጥራል። ለፍታ ያህል የወንድሜን ነገር የመከተል ስሜት ተፈታተነኝ። ኢትዮጵያውያንን ስዊድናዊ ማድረግ የሚችለውን ነገር ባሳያቸው ደስ ባለኝ። የዋልደማር ወንድም አይደለሁ? አያሌውና ሰዎቻቸው በደንብ የሚያውቁት ዋልደማር፣ ሙሉ አድናቆታቸውን ያገኘው ዋልደማር። ነገር ግን ቦታው በጣም ቀዝቃዛና የሚቆረጥም ብርድ አለው። መሬቱ እንደ በረዶ ቀዝቅዟል። እዚህ እዚያም የበረዶ ክምር ይታያል። ሰፋ ያለው አየር ትንፋሽን ቁርጥ ነው ያስደረገኝ። ብስበው ብስበው የሚበቃ አየር የማገኝ አልመስላለኝ። ከጅባራውና እጅብ ብሎ ከሚታየው ከርዳዳ ሳር ውጭ ሌላ አይነት ተክል የለም። ጅባራ የሚገኘው ከባህር ወለል 3800 ሜትር ከፍታ ብቻ ነው። ቁመቱ እስከ 3 ሜትር ድረስ ይሆናል። ከሩቅ ሲታይም ልክ የዘንባባ ዛፍ ይመስላል። ከስር በኩል ግንዱ የ25 ሴንቲሜትር ውፍረት አለው። ወደ ላይ እያደገ ሲሄድ ግን መቅጠን ይጀምራል። ተክሉ ሲደርቅ እንደ ግንድ ነው የሚነደው፣ ነገር ግን ሙቀት አይሰጥም። በቧሂት በምዕራብ ጎን በኩል ባለ ዋሻ ለሶስት ቀናት ሰነበት። በዚህ ቦታ ብዙ በጎች ይረባሉ። አንድ በግ በርካሽ በ50 ኦር ይገዛል። ጉልበታችን ማገገም የሚችልበት ቦታ ነው ያለነው ብለን አስበናል። ከጧት እስከ ማታ በግ በየተራ እየታረደ ይቀቀላል። እንደዚህ ጊዜ ስጋ በብዛት በልቼም አላውቅ፣ ይህን ያህልም ቡቡኝ ፈጥቼም አላውቅ። ለመጀመሪያ ጊዜ ምን ያህል ተርበን እንደነበር ተገረዘም። ጨጓራና አንጀታችንም አልተጣዱንም። ምን ያህል ብዛት ቢኖረውም የበላነውን ሁሉ ተቀበሉ። የዘመን ገበሬዎች نزیه توت النا یادگار تراس وچ بگلس و دس مسلو نبر یمی تایوت سیماتم انشت تلا دبو و تت النا اهد سطح تایز او نبر الفالفوم ان کلاری سطح نبر اگرودن یه دور هاتیلوم کامپول لکن بام نهیل بدکن به تو آسو جلاین تا تبی به فلواها اتکات کل ادیس لفس کل بسکو بالا به تام دست تا سمنی نه که جز ماشلیش گرابمون والیا لمادن و تن والیا به زمین بیچانو میگنیو زوالیا چن کت بالو گدر لاین تا قابل لما تکوس یه تمن جات و سرک اتیاهل یم نیست قوای نتال نبرم به تگان کوتر سلام میششو افرا من نتاچون اسم سکرو لما نیوم اندیهاینت یال سلم مدادن لما درگ وستن نبر بسان کبر با کل ادرگن وده دوارک منگر کتل سان کبر بزی کتبالو آلتن نمگت امیوش بتکببو سمین کندل کالوچ سوست مالفیاوچ اندو نو یتالین وستا دروچ کتاچ کدل دل لبو سافلت کمتو اینیم بشارن بده باطن نبده بارک مکار کد دماش من گلده ایگم نگنی واشاوچ کوریتن یمی مطاول مایت نو بلین وستنانان اهون یه در رسن بطواشا تلک نبر بکلالو ببزوشی یمی کتر و سووچ ماستن آگری کلال نگرگن برتباس و مکنیات وستو مکویت یمایت چارب بطونی تا درجا لیدرس ایچل نبر سفینا امز ما زمنگت به ترارو محل لمحل یوسداد لرئی کواج کتگوازن بحالا سفیو های تکمات چبت کوری درست و هاو کلای اندنگود گوادی یه چوه بمیور دفافاتی ایم مولاد دفافاتی و چوه نگذگر مسماتم ایت چالم نبر کوریو کسر بکول یو ها مو چابیو نورو نونجی کلای بکول یمیتا یو ها مو رجا ایتا ایم نبر کسان کبر ودی که تو مامون نا به سبب چگار بات آم سکرار بیالو که نسوجار کنی یمی چالون بوتاو یمی فکرلون انکب کاری اگنی چالو بکار رو فرات آبرنو یا سالفنو که رجاز ماش بیه کنو یمی لکلنن دبو اندوان دم ماش انکفافل نبر رجاسه یالیو بقیه کتر زمتات چو ایه چمره نبری ایدو چواتات چو منم مال تشالم یاگن یه راست کاتالی جهونوز باله بیتات چو که دوستنستو اینیان لمکتل از کیمتو درست نبر باله بیتات چو سمات چو من نهلوش نبر سیمتوم یه اوچون عالم چلفتا ایزو نبر یمتوت بتام نسونات چو لیه بزوگی زی عدی سببا چی نورو اندو رو پاوی بالا باکتی توش نبری نورو یام به بحریم باله بابسم چمر نبر بتام ملکن یان نا از دستان چم نبرو نگرگن راسو دک بمونه چی تنسا فوت دا جنتال نبرا چو یه بحری دکمو یه تورسانو تبرو یه ورا نبر بسا چور داتا نبر از قیامی نا یمائی مچون سیمین ماسو گردی چال کت سیم ملا چاین نا دیلوش نبراتو چین تکزی رای سلطا فو بی سیمین کما ساتک بستگر امراج ال نبرنیم که نبرات چو یم وابیا نگروش گار ساگور یم نیاسو گروین یم نکل پاودرم یزو نبر بو فرامو سیمی رای عدر رکبت سوست دیگا والا سیمی اندهل دراشو تفا دستنیا نبر کو هزی با حالا گن دگمی تتکمی علاو کم بزی تلدک واشا سوست کناتن ده سلف توراری تشاگر بلاب تتمکو فرسات چون ایگان لبو مدتو سووچو فرسات چوال انم بچات چون یلی مالی مون مالتیا مکلاکل الچاروم تالینوچو بدبارک کتمازوریا کامپ مسرتوال یا کبابیو گباریوش بمولو لنیا گل سیهونه تلاچا ایاسایو نو لیتالیانو چو ودا جنتا چون لمگلس کلوم نچوان دیرا بیگو جوات چولای یاو لبن لبو نبر با گباریوش چننا با اتاد دروش محال یتا سلوم گوت مادرف یتا لمده نگر ایوهنه مطول تاوراری لگمو یه نبرا چون روزینام ما کافلون ار رسوم نبر
ایتالیان اوروپلانوچ بسیتت یه راست چون سووش ببوم بدب دبو براست چون زیگوش لای موتن ناشبر پتروال ودیاونو ایتو سنو سانی جک چاییالیو راست چون بچا چون ویم کنیا 5 کلومیتر رکت کمی گنیوت راست مروگار بمون ایتالیانو چون نممکت نبر آتو مامون نانی کلیلوش سووش گار بمون یه ستن حدافی نر ویزرو من نهلوشن عجبن برکت تا ودم ارابات بچا اندمیر نو حسابو سودان بکول ادرگن هیدن تنگلیوش متره علمانیت نو دجاز ماچم بمکرات چو کال تساک کالات چو اینیان دیدر سبن اندمی مکرو نبر کسات پوالا که کنوزت این ساف لای دجاز ماچ کبزو متو سووش گار بمون تلیتاون هیدو እኛገ መንገድ ለመጀመር የጨረቃ ብርሃን እስኪወጣ ድረስ መጠበቅ ነበረብን። ለክ እንደሌሎቹ ሴቶች ሁሉ ወይዘሮ ማናሎሽ በፍጹም ተዘጋጅተው አልጨረሱም። ይሄ ጎሏል ልብሱ በደንብ ስክት አላለም ጫማው ቆነጥጣል ወይ ደግሞ የፀሐይ ባርኔጣው ቀለም ከሌላው ጋር የሚስማማ አይደለም። እንደተለመደው መንገዱ በጣም አስቸጋሪ ነበር። እታችን በሙሉ ባስቸጋሪ መንገዶች እንድንጓዝ የተወሰነበት ይመስላል። አንድ ሰባት የሚሆኑ አሳዛኝ ሁኔታዎች ወደ 8 አስቸጋሪ ሁኔታዎች ከሌሎች ሁኔታዎች ጋር ያቶማሞ ፈረስ ከነጭነት በገደሩ ወድቆ ቀርቶ በኋላ የሚያምርና አስደናቂ ወደ ሆነው የቦዛ አካባቢ ደረሰ። እዚህ ቦታ ላይ ሆነን በስምምነታችን መሰረት የደጃዝማች አያሌውን ወሬ ልንጠብቅ ነው። ኮለካሲዮን ዜና መጣደንና ከነበረን መዳከመም እንድንነቃ አደረገን። በዙሪያው በነበሩ ሰዎች ግን ከፍተኛ ጩኸት ነበር። የደጃቻ ያያሉ ሁሉም ንብረት ዳባት አጠገባሉ አሻዎች ተደብቀው ነበር። ነገር ግን ታካባቢው ሰዎች እንዳለ ተዘርፈዋል። ሁሉም እርስ በርሱ እየተራቆተ ነበር። አቅም ያነሰው ለባለጉልበተኛው መስቀቅ ነበረበት። ይሄን ሁኔታም በየቦታው የሚታይ ነገር ሆኗል። ራስና ደጃዝማች ለኛም ይበጀው ወደ ጎንደር መሄድ ነው ብለው አስባዋል። ስለዚህ እኛም ከኋላቸው ወደ ረባቸው በሚወስደው መንገድ ላይ እንድንደርስባቸው ተወስኗል። 7 ሰዓት ሲሆን መንገድ ጀመር። መንገዳችንን ለሶስት ቀናት ቀጠለ። በመሃል የ9 ሰዓታት ረፍት ብቻ ነው ያደረግነው። በመጨረሻም ደንቀዝ የሚባል ከተማ ደረስ። ፀሐዩ ያቃጥላል። እስኪመሽ ድረስ ከአምስት ወራት በፊት ወደ ጠገዴ ሲሄድ የመጣሁበትን መንገድ እስከምናቋርጥ ድረስ የሚጠጣ ውሃም አላገኘንም። ሌሊቱ እንዳለፈ ፀሐይ ስትወጣ ወደ ሰማይ ቀጥ ብሎ ይወጣ የመቶ ሜትር ከፍታ ያለው ዳገት መውጣት ነበረብን። ተጋማ ቦታ ላይ ያለን በቡድን የተደራጁ ገበሬዎች ጥቃት ደረሰብን። ሆኖም ከሃያ ደቂቃው በኋላ በነበሩን 3 አውቶማቲክ መሳሪያዎች እርዳታ ልናባረራቸው ቻል። ከዛ በኋላ ራስና ደጃዝማች ይጠብቁን ስለነበር ደረስንባቸው። የማውቃቸው ጓደኞችንም አገኘው። ከአዲስ አበባ ከመጡ 2 የኢትዮጵያ ፓይለቶች ጋር ተዋወቁ። አውሮፕላናቸው ዳባት ላይ ስለተመጣ ከአጀቡ ጋር በመሆን ወደ አዲስ አበባ ለመመለስ ወስነዋል። ከምሽቱ 3 ሰዓት ሲሆን በጸጥታና በተረጋጋ ሁኔታ በጣም ደስ በሚል ጨረቃ ብርሃን ስር ወደፊት እንጓዝ ነበር። ድንገት ተኩስ ከሁሉም አቅጣጫ ይተኮስብን ነበር። ጥይቶችም እያፏቸው ባናታችን ላይ ይበሩ ነበር። ግራ እንደገባው ዶሮ በየቦታው በጭንቀት የሚሮጡ ህፃናት ለመከላከልና ለመደራጀት አስቸጋሪ ሁኔታ ፈጠሩብን። እንስሶችም ፈርተው ስለነበር ችግሩን አባባሱት። ተኩሱ ቀስ እያለ እየጨመረ ሄደ። የኛም አውቶማቲክ መሳሪያዎቻችን ተጠመዱና መንጣጣት ጀመሩ። ወታደሮቻችን በጨለማው ወደማይታይ የጠላት አቅጣጫ ነበር የሚተኩሱት። ከመትረየስ ተኳሾቹ አንዱ መሳሪያውን ወደኛ ዞረብን። ይቶቹ ባናታችን ላይ ነው የሚሉት ግን ይሄ ካሊ መትረየሱን ወደታች ማነጣጣር መቼ እንደሚጀምር ማንስ ያውቃል? አበራ እንዳትለቀው። ደጃዝማች ነበሩ አውሮፕላን ነጣጥቆ ተቋሻቸው ዝዛዝ የሰጡት አበራም በርከከለና ጠመንጃውን ከጉንጆ አስጠግቶ ተቆጠ ኢላማ መጥየሱም ፈጣለ ተቋሹም ወደ መሬት ተጠፋለ ከግማሽ ሰዓት ተኩስ በኋላ አጥቂዎቻችን ሞትና የቆሰሉ 10 ሰዎቻችንን ትተው ተበተኑ እኛ ግን በእጥፍ የሚሆን ነበር ያጣነው መንገድ እንደገና ለመጀመር ስንዘጋጅ አንደኛው የጣሊያን እስረኛ የለም በየቦታው ተፈልጎ በመጨረሻው ዋሻው ተገኘ በዚያው እንደተደበቀ እንቅልፍ ወስዶታል ሙሉ ቀን ያሳለፈው ጉዞ አድክሞት ነበር በመንገዳችን ላይ የሚደርስብንን ብዛት ያለው ጥቃትን መቋቋም ነበረብን ጉልበታችንን ጨርሰን መጋቢት 22 ቀን አንድ ጥንታዊ ፍርስራሽ ያለበት ደንቀዝ ከተማ ገባን እዚህ ያለን የሚገርም ዜና ሰማን ጣሊያኖች ከአንድ ቀን በፊት ጎንደር ከተማ ገብተዋል እኛም ያለነው ከጎንደር 40 ኪሎ ሜትር ርቀት ነበር እንዴት እንዲህ ሊሆን ቻለ ጀነራል ስትራቼ በስምንት ቀናት ውስጥ ከሰፊት ተነስቶ መንገድ እየሰራ ሜካናይዝድ የሆነውን ጦሩን ይዞ ጎንደር ሲገባ የምናውቀውም ነገር አልነበረም
በታማራ አረ ያገር ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባሩ አለበት ኩበት ይወቃል ለአማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጮች አይደለንም የለንም ሌላ ገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ማይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቁ በመከራው ታንቁ እንብኝ የምልጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰለም ወይ ባገር እንብኝን የሚያጣጥቅ ስቃን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱን መኖሩ ባለ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገር እንብኝን የሚያጠብቅ ስቃን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬ ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱን አጠንክሮ እንን የግፍ ስራት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ክልኩል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬ ማለቱ ወገኔ ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስንሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በለ ሀገር ሰው አዛውን ትሞጣት እንብኝ በለ ኦሮሞ እንብኝ በለ ኩናማ እንብኝ በለ ጉራጌ እንብኝ በለ ሲዳማ እንብኝ በለ አፋሩ እንብኝ በለ ሀዲያ እንብኝ በለ ጋምቤላ እንብኝ በለ ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
Yeah. I got for it.